እግዚአብሔር አምላካችን የተመሰገነ ይሁን። ዛሬ የመስቀሉ ላይ ሰባት ቃላት መካከል አምስተኛውንና ጌታ ኢየሱስ መስቀሉ ላይ ተጠማሁ ያለውን ነው የምንመለከተው። እዚህ እንትኔ ላይ ስላይዱ ላይ የምትመለከቱ ከሆነ ዮሐንስ 19 ቁጥር 28 እስከ 30 ነው እዚህ ላይ የጻፍኩት። እያነበብነው ከ23 እስከ 30 ያለውን ነው። ግን ከ28 ጀምሮ እዚህ እንደምታዩት ከዚህ በኋላ ነገሮች ሁሉ መፈጸማቸውን ኢየሱስ አውቆ መጽሐፉ እንዲፈጸም ተጠማሁ አለ። ይሄ ነው ዛሬ የምንመለከተው አምስተኛው ቃል። በዚያም ኮምጣጤ የሞላበት ዕቃ ነበር። እነሱም ኮምጣጤውን በስፖንጅ ሞሉ። ኮምጣጤውን ምጥጥ አድርጎ የሚይዝ እና በሂሶጵም አድርገው ባፉ ላይ አደረጉለት። ስለዚህ ኢየሱስ ኮምጣጤውን ከተቀበለ በኋላ እንደገና የሚቀጥለው ሳምንት የምናየውን ተፈጸመ አለና ራሱን አዘነበለ፣ መንፈሱንም አሳልፎ ሰጠ ይላል። ይሄ አምስተኛው ተጠማሁ ያለው ቃል ጌታ ኢየሱስ ክርስቶስ ከተናገራቸው የመስቀል ቃሎች አንዱ ነው። በእርግጥ ይሄኛው ብዙዎቹ ረዘም ያሉ አረፍተ ነገሮች ናቸው። አረፍተ ነገር ነው። ይሄኛው ግን አንድ ቃል ነው። እንደምታዩት ሁሉም በአንድ ጊዜ የተነገሩ አይደሉም። በየተወሰነ ደቂቃ ኢንተርቫል ነው የተነገሩት። ኢንተርቫል ልበለው፣ በተለያየ ጊዜ ነገር ግን ሁሉም ሰባቱም ከመስቀል ላይ ነው የተነገሩት። ባለፉት አራት ሳምንታት አራቱን አይተናል። ዛሬ የምንመለከተው አምስተኛውን ነው። ይሄ አምስተኛው ቅድም እንዳልኩት አንድ ቃል ብቻ ተጠማሁ ነው የሚለው። ይህን ቃል ጌታ ኢየሱስ የተናገረው ልክ የሶስቱ ሰዓት ጨለማ ካለቀ በኋላ ነው። ባለፈው አይተናል። የጌታ ኢየሱስ መስቀል ላይ የቆየው 6 ሰዓታት ነው። የመጀመሪያዎቹ 3 ሰዓታት ሰው ሁሉ እያየው ነው። ሰዎች ሁሉ እየተነጋገሩ ነው። የሁለተኛው 3 ሰዓት ድቅድቅ ጨለማ ነው። ማንም የሚያየው የለም እና ብዙ የፕሮቴስታንት አማኞች የሚያምኑት ያ የጨለማው ሰዓት አንደኛ እግዚአብሔር ፊቱን ከጌታ ኢየሱስ ያዞረበት ጊዜ ነው። ሁለተኛ ይቀበል የነበረው መከራና ስቃይ የእኛን ኃጢአት ማንም ሰው እንዲመለከተው ጌታ ኢየሱስ እግዚአብሔር ስላልፈቀደ ነው። አንዳንዶች በፊልም የጌታ ኢየሱስን መስቀል ላይ ሆኖ ለማሳየት የሆነ መብረቅ ምናምን እንትን ሲል ለማሳየት ይሞክራሉ። ያ ስህተት ነው። ማንም ሰው በፊልምም ሆነ በምንም እንዲያየው እግዚአብሔር አልፈቀደም። የእኛን ኃጢአት መሸከምና ስለኛ ኃጢአት ዋጋ መክፈል በጣም አሰቃቂ ነው። እግዚአብሔር ሊያየው አልፈለገም። ያን መከራ ማንም እንዲያየው አልፈቀደም። ግን እዚህ ልክ 3 ሰዓቱ እንዳለፈ የተወሰኑ ደቂቃዎች ውስጥ ነው የተወሰኑ ነገሮችን የተናገረው። አንደኛ የመጀመሪያው ባለፈው ያየነው አምላኬ አምላኬ ለምን ተውከኝ ነው። ሁለተኛው ተጠማሁ የሚለው ነው። እነዚህ በተወሰኑ ደቂቃዎች ውስጥ የሆኑ ናቸው፣ በዛ በ6 ሰዓቱ ገደብ ውስጥ። ስለዚህ ሁለተኛውንና ከጨለማው በኋላ የተናገረውን ተጠማሁ የሚለውን ነው የምንመለከተው። እና ግን አንዳንድ ነገሮችን ማየት ሁልጊዜ ጥሩ ነው። አሁን ተጠማሁ ያለውን ነገር ጌታ ኢየሱስ ልክ ከመናገሩ በፊት የሚገርም ነገር ተጽፎ ታገኛላችሁ። ጩኸቱ መጽሐፉ እንዲፈጸም ነው ይላል። አሁን መጽሐፉ እንዲፈጸም ነው፣ ተመልከቱ ቁጥር 28ን። ከዚያ በኋላ ነገሮች ሁሉ መፈጸማቸውን ኢየሱስ አውቆ ነገሮች ሁሉ ተፈጽመዋል። ከዛ ተጠማሁ ከማለቱ በፊት ግን መጽሐፉ እንዲፈጸም ተጠማሁ አለ ይላል። በጣም አስደናቂ ሐረግ ናት ይቺ መጽሐፉ እንዲፈጸም የሚለው። የመጨረሻው ሰዓት ነው። ጌታ ተጠማሁ ከማለቱ በፊት ይሄ አስደናቂ ሐረግ እንትን አይምሯችን ውስጥ መቀመጥ አለበት። መጽሐፉ እንዲፈጸም መጽሐፉ ነው የሚለው። በአንዳንድ መጽሐፎች መጽሐፍ ብለው ሊሆን ይችላል፣ ግን መጽሐፉ ነው መሆን ያለበት። መጽሐፉ የምንል ከሆነ ዘቡክ ነው። ዘቡክ አርቲክል አለው ማለት እምርት አለው። እዚህ በአማርኛ እምርት የምንለው አርቲክል ነው። እምርቱ ምንድን ነው የሚያሳየው? የተለየውን መጽሐፍ ነው። ከመጽሐፎች አንዱ አይደለም፣ የተለየ መጽሐፍ ነው። ይሄ የተለየው መጽሐፍ ዝም ብሎ መጽሐፍ፣ ከማንኛውም መጽሐፍ አንዱ ማለት ሳይሆን ይሄ መጽሐፍ ብቸኛው ታዋቂው መጽሐፍ ለማለት ነው። ያም የእግዚአብሔር ቃል ያለበት መጽሐፍ ቅዱስ ነው። አዎ መጽሐፉ የተባለው መጽሐፍ የጌታ ቃል የተጻፈበትና ከሌሎች ሁሉ መጽሐፍት የተለየ ነው። ይህንን ስላይድ ጨርሼ የሚቀጥለው ስላይድ መጨረሻ ላይ አንድ ማሳሰቢያ ስለዚህ መጽሐፍ እሰጣለሁ። የጌታ ቃል ሰማይና ምድር ቢያልፉም የማያልፍ ነው። ይሄ ሰማይና ምድር ቢያልፉ የማያልፍ ቃል ያለበት መጽሐፍ ነው። በጌታ መስቀል ላይ እንኳ መፈጸም ያለባቸው አሁን ተመልከቱ፣ ጌታ ኢየሱስ በጣር ላይ ነው ያለው። አምላኬ አምላኬ ለምን ተውከኝ ብሎ እየተናገረ ነው። መቼም መስቀል ላይ በሚስማር እግርና እጁ ተጠርቆ ነው ያለው። ልክ በዛም ሰዓት እንኳን የጌታ ቃል እንዲፈጸም መጽሐፉ ውስጥ የተነገረው አንድም ቃል ሳይቀር እንዲፈጸም ነው ነገሮች የሆኑት። ጌታ እኮ የማይጠቅሙ ነገሮችን ለማሟላት ይሄ የተጻፈ የሚመስል ቃል ነው። አሁን እኛ ተጠማሁ የሚለው ስናስብ እኛ ሳናስበው የምናልፈው ቃል ነው ስናነብ፣ ግን በትንቢት የተነገረ መፈጸም ያለበት ጌታ ኢየሱስ ተሰቅሎ መፈጸም ያለበት ቃል ነው ይሄ ተጠማሁ የሚለው ቃል። እና ጌታችን ኢየሱስ መስቀል ላይ ሆኖ የተናገራቸውና በመስቀሉ ላይ ይደረጉ የነበሩን ነገሮች ሁሉ ከአንድ ሺህ ዓመት በፊት የተነገሩ እዚህ መስቀል ላይ እየተፈጸሙ ነው። ይሄ ትንቢት ነው የተፈጸመው። ግን ይሄ ትንቢት የት ነው የሚገኘው? ቅድም ያነበብኩላችሁ አብሮ ለማያያዝ መዝሙር 69ን ነው። መዝሙር 69 መሲሐዊ መዝሙሮች ከሚባሉት አንዱ መዝሙር ነው። ቅድም መጀመሪያ ንባብ ላይ ያሰማኋችሁ ባለፈው ሳምንት መዝሙር 22ን ነበር ያየ ነው። መዝሙር 22 አምላኬ አምላኬ ለምን ተውከኝ የሚለው የተጻፈበት ነው። መዝሙር 69 ደግሞ ቁጥር 21 ላይ ስትመጡ እነሱም ሐሞትን ለምግብ ሰጡኝ፣ በጥማቴም ኮምጣጤን ለመጠጣት ሰጡኝ ይላል። ጌታ ኢየሱስ ክርስቶስ ተጠምቷል። ተጠማሁ ያለውን ያንን ቃል መጽሐፉ እንዲፈጸም ጌታ ኢየሱስ በጥማቴ ምን ሰጡኝ ነው ያለው? ኮምጣጤ ሰጡኝ። ገና ከአንድ ሺህ ዓመት በፊት የተነገረው ያ ትንቢት ነው እዚህ ጋር የሆነው። እና መዝሙሩን ስትመለከቱ በጣም ትገረማላችሁ። ቁጥር 20 ላይ አሁን 69 20 ላይ ስድብ የኔን ልብ ሰብሮታል። በጣም ብዙ ሰዎች ጌታ ኢየሱስን እየሰደቡት ነበር። እኔም በሐዘን ተሞልቻለሁ። ጌታ ኢየሱስ ያዘነው በመሰደቡ በስድብ በመዋረዱ አይነት ሀሳብ አይደለም። ሰዎች የሚሰድቡት ማን መሆናቸውን ባለማወቃቸው ጭምር ነው። ማን ነው የሚሰደበው? መስቀል ላይ የተሰቀለው ለሰዎች እየሞተ ያለው የነገስታት ንጉስ የጌቶች ሁሉ ጌታ ነው። ግን እንደገና ተመልከቱ፣ የሚያስተዛዝኑም እንዳሉ ተመለከቱ። እነዛ ደቀ መዛሙርት ይኖሩ ይሆን? አይዞ 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 ያልፋል ያልፋል የሚሉ ይኖሩ ይሆን? ግን የሉም፣ ማንም ሰው የለም። ባለፈው ስለ ማርያምም ተናግረናል። በእርግጥ በነፍሷ ስለት እያለፈባት እንደነበረ፣ ነገር ግን ማንም አልነበረም። የሚያጽናኑንም ተመለከቱ፣ ነገር ግን አንድም አላገኘውም ብሎ ግን የሆነው ነገር ሐሞት ለምግቤ ሰጡኝ፣ በጥማቴም ኮምጣጤን ለመጠጣት ሰጡኝ። ተጠማሁ ብሎ የተናገረበት ምክንያት ይሄ የትንቢት ቃል መዝሙር 69 ምን እንዲሆን ነው? እንዲፈጸም ነው። እኔ አሁን ለእናንተ አንዳንድ ማሳሰቢያ ልነግራችሁ እፈልጋለሁ። ጌታ ኢየሱስ እርግጥ ነው ተጠማሁ ብሏል። የሰጡትም ኮምጣጤ ነው፣ ልክ መዝሙር 69 ቁጥር 21 ላይ የተጻፈው እና ምናልባትም ይህንን ስታዩ ብዬ እዚህ ማሳሰቢያ ተናግራለሁ። ለእግዚአብሔር ቃል የከበረ ክብር ትሰጣላችሁ ብዬ እገምታለሁ። ከቃሉ የሚጣል ይሄ ሊሆን ልንታዘዘው ወይም ልታዘዘው አይገባኝም ብለን የምንለው ቃል የለም መጽሐፍ ቅዱስ ውስጥ። እያንዳንዱ ቃል መጽሐፍ ቅዱስ ውስጥ ያለው የማን ቃል ነው? የእግዚአብሔር ቃል ነው። ይሄ ለብሉይ ኪዳን ለአዲስ ኪዳን የሚባል ነገር የለም መጽሐፍ ቅዱስ ውስጥ። አሁን አንዳንድ ሰዎች እሰማለሁ መጽሐፍ ቅዱስ ላይ አስተያየት ሲሰጡ፣ እኔ ለአገልጋዮችም ተናግሬያለሁ፣ መጽሐፍ ቅዱስ ላይ አስተያየት የመስጠት መብት የለንም እኛ። ምክንያቱም የማን ቃል ነው? የእግዚአብሔር ቃል ነው። ይሄ አይገባኝም እንኳን ብለን መድረክ ላይ ልንናገር አንችልም። በግላችን መቆፈርና ማጥናት ወይም ደግሞ እግዚአብሔር እንዲያገለግሉ የሾማቸውን ሰዎች መጠየቅ እንጂ አስተያየት ልንሰጥበት እንኳን አይገባም። ምንም ነገር። ስለዚህ ይህንን ስታዩ ለእግዚአብሔር ቃል ክብር መስጠት፣ የእግዚአብሔርን ቃል እንደሚገባ ማንበብ እና እንደሚገባ በማስተዋል ማየት እንደሚገባን ነው። እንግዲህ ጌታ ኢየሱስ ራሱ ምን ብሎ ተናግሯል? ከቃሌ ይሄ ቃሌ ከቃሌ አንዲት ነጥብ ከምታልፍ ይሄ ሰማይና ምድር ቢያልፍ ምን ይሆናል? ይቀላል። የእግዚአብሔር ቃል ክቡር፣ የማንም ሰው መጫወቻ አይደለምና ነው። ይህንም ማስተዋል በጣም ጥሩ ነው። ሁለተኛው ነጥቤ የጌታ ኢየሱስ ተጠማሁ የሚለውን ትንሽ ዘርዘር ብለን አድርገን እንድናየው ነው። ጌታ ኢየሱስ በእርግጥ ተጠምቶ ነበር ወይ የሚል ጥያቄ መጠየቅ አስፈላጊ ነው። ጌታ ኢየሱስ ተጠምቶ ነበር። ጌታ ኢየሱስ አምላክ ነው። ማንንም አይፈራም። ውሸት የሆነ ነገር አይናገርም። የሚናገረው ነገር በሙሉ እውነት ነው። ስለዚህ እውነት ነው፣ ተጠምቶ ነበር። ይሄ የጌታ ኢየሱስ ጩኸት ተጠማሁ ማለቱ በእርግጥ ምንድን ነው የሚያመለክተው ብለን ስንመለከት አንዳንድ መሰረታዊ ነጥቦችን እናያለን። ምናልባት ለእምነታችን ይሄ በጣም አስደናቂ መሰረትና መቆሚያ ይሆንልናል። እኔ መጀመሪያ እዚህ ጋ ያስቀመጥኩት ጌታ ኢየሱስ የሰውን ስጋ ለብሶ መምጣቱን የሚያረጋግጥ ማረጋገጫ ነው ተጠማሁ ማለቱ። አሁን አንዳንድ ሰዎች በዚህ በክርስትና እምነት በዚህ በሁለት ሺህ ዓመት ታሪክ ውስጥ ስለ ጌታ ኢየሱስ ብዙ ነገር ተነግሯል። አንዱ ነገር ምንድን ነው? ይሄ ጌታ ኢየሱስ ዝም ብሎ ጥላ ነው፣ በምድር ላይ የተመላለሰው ጥላ ሆኖ ነው እንጂ አካል አልነበረውም። ስለዚህ ጥላ ሆኖ ይመላለስ ነበረ። አንዳንዶች አምላክነቱ ስጋነቱን በሙሉ ስለዋጠው ተዋህዶ ስለዋጠው የምታዩት ሰው አልነበረ። ዝም ብሎ በቃ ዝም ብሎ የሚታይ የሚጠፋ አይነት ነገር ነው ብለው ሁሉ ይናገሩ ነበር። የጥንት የሐሰት አስተማሪዎች አዎ እሱ በስጋ አልመጣም በመንፈስ ብቻ ነው ይሉ ነበር። ዮሐንስ ወንጌል አንደኛ ዮሐንስ ምዕራፍ አራት ላይ ላንብብላችሁ፣ እዚህ አልጻፍኩትም። አንደኛ ዮሐንስ ምዕራፍ አራት ላይ ብትመለከቱ በጣም የሚደንቅ ነገር ታያላችሁ። ዮሐንስ ከጌታ ኢየሱስ ጋር አሁን እዚህ ወንጌሉን የጻፈው ዮሐንስ ምን ብሎ ተናግሯል? ምዕራፍ አራት ላይ ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር መሆናቸውን ፈትኑ፣ ምክንያቱም ብዙ የሐሰት ነቢያት ወደ ዓለም ወጥተዋል ብሎ የእግዚአብሔርን መንፈስ እናንተ በዚህ ታውቃላችሁ፣ ኢየሱስ ክርስቶስ በሥጋ መምጣቱን የሚናገር መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስ በሥጋ መምጣቱን የማይመሰክር መንፈስ ሁሉ ከእግዚአብሔር አይደለም ብሎ እንዳውም ይሄ ኢየሱስ ክርስቶስ በሥጋ መምጣቱን የማይናገረው መንፈስ የማይመሰክረው መንፈስ ምንም አይነት መንፈስ ሲሆን ይሄ የክርስቶስ ተቃዋሚው መንፈስ ነው። እሱም እንደሚመጣ እናንተ ሰምታችኋል ብሎ አሁንም እንኳ እሱ በዓለም ውስጥ ነው ብሎ ይናገራል። አሁን ኢየሱስ ክርስቶስ በሥጋ መምጣቱን ከሚያረጋግጡ ማረጋገጫዎች አንዱ ይሄ ተጠማሁ ማለቱ ነው። መንፈስ ቢሆን ኖሮ ጌታ ኢየሱስ መንፈስ አካል የለውም። መንፈስ ሊሰቀል ይችላል? አይችልም። መንፈስ ይደማል? አይደማም። መንፈስ ተጠማሁ ይላል? አይልም። መንፈስ ራበኝ ይላል? አይልም። ስለዚህ ጌታ ኢየሱስ ክርስቶስ መስቀል ላይ ተጠማሁ ብሎ የተናገረው ነገር የእኛን ሥጋ ልክ እኛን መስሎ በምድር ላይ እንደተመላለሰ የሚያረጋግጥ ማረጋገጫ ነው። ስለዚህ ጌታ ኢየሱስ እውነተኛ የሰውን ሥጋ ለብሶ መምጣቱንና ሥጋ በመልበሱ ስቃይን እንደቀመሰ የሚያሳይ ነው። ይህንን ነው ይሄ ተጠማሁ የሚለው ቃል የሚናገረው። በእርግጥ ዮሐንስ ወንጌል ላይ ዮሐንስ ወንጌል ምዕራፍ አንድ ምን የሚል ቃል እናነባለን? በመጀመሪያ ምን ነበር? ቃል ነበረ። ቃል የት ነበር? ከእግዚአብሔር ጋር ነበረ። ቃል ራሱ ማን ነበረ? እግዚአብሔር ነበር ብሎ ምዕራፍ 1 ቁጥር 1 ቁጥር 14 ላይ ወረድ ብላችሁ ስትሄዱ ያ እዛ ጋር የተነገረለት ቃል ደግሞ ምን ሆነ ይላል? ስጋ ሆነ ይላል። ወደ ስጋ ተለወጠ አይደለም፣ ራሱ ስጋ ሆነ፣ ሰው ሆነ የሚለውን ነገር ነው የሚናገረው። ስለዚህ ሰው ሆኖ የመጣው ጌታ ኢየሱስ ደክሞታል፣ ጠምቶታል። ስለዚህ በአምስተኛው የመስቀል ቃል ላይ ጌታ ኢየሱስ ክርስቶስ ተጠማሁ ብሎ የጮኸው ሰው መሆኑንም ፍጹም ሰው ነው፣ ፍጹም አምላክ ነው። ሰው መሆኑንም ምን ለማለት ነው? ለማስረዳት ነው። እግዚአብሔር ይመስገን። ይህንን ጌታ ኢየሱስ ክርስቶስ ተጠማሁ ብሎ ያለውን ቃል አሁንም በጥቂት ነገሮች እንመለከታለን። ባለፈው ሳምንት መዝሙር 22ን አይተን ነበር እና መዝሙር 22 ላይ ቁጥር 15 ላይ እንደዚህ የሚል ቃል ተጽፏል። ብርታቴም እንደ ሸክላ ስባሪ ደረቀ፣ ምላሴም ከመንጋጋዎቼ ጋር ተጣበቀ፣ አንተም ወደ ሞት አቧራ አወረድከኝ ብሎ መስቀል ላይ ሆኖ የተናገረው ቃል ነው። ከሺህ ዓመት በፊት የተነገረው እና ይህንን ስትመለከቱ ጌታ ኢየሱስ ምላሴ ከመንጋጋዎቼ ጋር ተጣበቀ የሚለውን ነገር ስታዩ ከፍተኛ ምን የውሃ እጦት ውስጡ እንደነበረ አሁን ምን እንለዋለን? ይህንን ዲሃይድሬሽን ነው አይደለም እንለው። በዚህ የዓለም ዋንጫ በሚደረግበት ጊዜ የእግር ኳስ ጨዋታ በሚደረግበት ጊዜ ባለፈው የነበረው ላይ ይህንን አድርገው ነበር የሚል ነገር ሰምቻለሁ። ያለፈውን እንደሚገባ አላየሁትም መሰለኝ። ይህንን ግን አልፎ አልፎ አይቼዋለሁ እና እዛ ላይ የሃይድሬሽን እረፍት የሚባል ነገር ነበራቸው። የውሃ መጠጣት እረፍት፣ ሞቃት ነው። አሁን ውሃ መጠጣት አለባቸው ተጫዋቾቹ እና ጌታ ኢየሱስ ክርስቶስ ከፍተኛ የሆነ ዲሃይድሬሽን ውስጥ እንደነበረ ማየት ትችላላችሁ። ምላሴ ከመንጋጋዬ ጋር ምን ሆነ? ተጣበቀ። ስለዚህ የውሃ እጦት እንደነበረበት ምን ያህል እንደደከመ ምን ያህል እንደተጎዳ ታያላችሁ። ጉዳቱ በጣም የሚዘገንን ነው። አንዳንዶቹን ብነግራችሁ ጥሩ ነው። ልክ የጸሎተ ሐሙስ በምንለው ቀን ሐሙስ ማታ ተያዘ። ሌሊቱን በሙሉ ወዲያ ወዲህ እየወሰዱ ሲጠይቁት ነበር። ከዛ ጠዋት ወስደው ከመስቀላቸው በፊት ጀርባው ምን ሆኗል? ተገርፏል። ጀርባው ከመገረፉ የተነሳ ይሄ የጀርባው ነርቮች እና ይሄ ጥፊው የጀርባው ነርቮች ደም ስላወጡ ከደም ጋር ምን ይፈሳል? የደም ስሮቹ በሙሉ ደም ስላወጡ ከደም ጋር ውሃ ይፈሳል። ከፍተኛ የውሃ እጦት ውስጥ ነበር ጌታ ኢየሱስ እና ስቃዩ ቀላል አይደለም። እኛ አሁን እዚህ ሲሞቅ ነፋስ ለማግኘት እንሞክራለን፣ ውሃ እንጠጣለን፣ በተሻለ መጠን ኤሲ የሚሰራበት ቦታ እንሆናለን። ኤሲያችን ካልሰራ ከባድ ነው፣ ምክንያቱም ሙቀቱ አስጨናቂ ነው። ያው ውሃ ጠጡ ጠጡ ያሰኛል እና ግን ጌታ ኢየሱስ ክርስቶስ ከፍተኛ ጉዳት ውስጥ እንደነበረ ማሰብ የሚዘገንን ጥማት ውስጥ እንደነበረ ያለ ምግብና ውሃ ለረጅም ሰዓታት ቆይቶ እንደነበረ ከዚያም የመራራው የሞት ጣር ውስጥ እንደነበረ ማሰብና ተጠማሁ ማለቱ አስደናቂ እንዳይደለ ማሰብ ትችላላችሁ። አስደናቂ ያልሆነው ሰው ማይለውን አለ አይደለም የምለው፣ ሰው የሚለውን ነው ያለው እና ስጋ የለበሰ ሰው። ወገኖች፣ ይሄ ሁሉ ስቃይ ላንተና ላንቺ ነበር፣ ለእኛ ነበር። ጌታ ኢየሱስ የተሰቃየው እጅግ መራራ ስቃይ ነበር። ይህንን አንዳንድ ሰዎች ተራ ማጉረምረም ነው ብለው ይህ እነዚህ ሊበራልስ የምንላቸው ሰዎች ተናግረው የጻፉትንም መጽሐፍ አንብቤያለሁ። ይህ ማጉረምረም አልነበረም። እውነተኛ የሆነ ነገርን ነው ጌታ ኢየሱስ ክርስቶስ የተናገረው። ማጉረምረም ከማያቅ ከጌታ ከኢየሱስ ነው የመነጨው። ብዙ ሰዎች ሕይወታቸው በማጉረምረም የተሞላ ነው። ጌታ ኢየሱስ ግን አንድም ቀን ሲያጉረመርም ተሰምቶ አይታወቅም። አንድም ቀን የመጣው በዓላማ ነው የመጣው በእርግጥ ለእኔና ለእናንተ ለመናገር ነው። እኔ እዚህ ጋር አንድም ነገር መናገር ፈልጊያለሁ። ጌታ ኢየሱስ ክርስቶስ ተጠማሁ ብሎ የተናገረበትን ደረጃና ሰዓት ስታስቡ ልክ ጨለማው እንዳለቀ ልክ እንዳለቀ ነው። አምላኬ አምላኬ ለምን ተውከኝ በጨለማ ውስጥ ብሎ ተናግሮ ነው ከዛ ተጠማሁ ያለው። አምስተኛው ነው። አራተኛው አምላኬ አምላኬ ነው እና ቅደም ተከተሉ ራሱ የሚገርም ነው። የሚገርም የሆነበት ምክንያት ትልቁ ነገር ለጌታ ለኢየሱስ መጠማቱ ሳይሆን ትልቁ ነገር በእግዚአብሔር የመተው ጉዳይ ነው፣ መስቀል ላይ ተሰቅሎ። ስለዚህ ቅደም ተከተሉ ራሱ የሚያሳየው ጌታ ኢየሱስ እጅግ በጣም ያስቆጨው እዚህ ጋ እንደ ትልቅ ጉዳት ያየው መጠማቱን ሳይሆን ከእግዚአብሔር መለየቱን። ከዛ ቀጥሎ ነው ተጠማሁ ብሎ የተናገረው። ተጠማሁ ቀላል፣ በጣም ቀላል። ከአምላኬ አምላኬ ለምን ተውከኝ ከሚለው በፊት ያልመጣ ልክ ቀላሉ ነገር በኋላ እንደመጣ የሚያሳይ ነው። አንዳንድ ጊዜ በሕይወታችን የመከራዎች ቅደም ተከተልን ራሱ በሚገባ እንድናይ የሚያስተምረን ነው። ለዚህ ነው ያን ከተናገረ በኋላ ነው ወደ ቀላሉ ጉዳት የመጠማት ስሜት የመጣው። በእርግጥ ጥማቱ ጥልቅና መራራ ነበር። ራቁቱን፣ ብርዱ፣ ረሃቡ፣ አዎ በዚያ ጥማት ውስጥ ልንገምተውና ልናውቀው ከምንችለው በላይ ጥማት ጌታ ኢየሱስ ነበረው። ግን በቦታው ነው ያመጣው፣ እግዚአብሔር ይመስገን። አንዳንድ ጥያቄዎችን መጠየቅ ጥሩ ነው። የሚቀጥለው ነጥቤ ጌታ ኢየሱስ ተጠማው ያለው ለምን ነበር የሚል ነው እና አንዳንድ ቅደም ተከተል ያላቸው ነጥቦችን ለማሳየት እሞክራለሁ። ይህንን ነገሮች በማሳይበት ጊዜ እኔ አንድ ነገር ከእናንተ ጠብቃለሁ። በቀራኔው መስቀል ላይ የተሰቀለው ጌታ ኢየሱስ ዝም ብሎ ታሪክ የሆነ ነገር ሳይሆን በራሱ ላይ ያለፈ እውነተኛ ነገር እንደሆነና ይህንን ደግሞ የተቀበለው ለእኛ እንደሆነ እንድናስብ እና እንድናከብረው እንድንወደውም ከምንም ነገር በላይ ቅድሚያ እንድንሰጠውም ለማሳሰብ ነው። በመጀመሪያ ተጠማሁ ያለው እሱ ማን ነው የሚል ጥያቄ አለኝ። ማን ነው ግን እሱ ተጠማሁ ያለው? ተመልከቱ፣ እኔ እዚህ ጋር አንዳንድ ነገሮችን ለማስቀመጥ ፈልጊያለሁ። ደመናትን በሰማይ ላይ የሚያዛቸው ይሁዳ የውሃውን ዑደት የፈጠረ የውሃ ምንጭ ውሃን ራሱ የፈጠረ የውሃውን ዑደት እና ደመናውን ሚዛናዊ የሚያደርግ የውሃዎች ሁሉ ፈጣሪ እያንዳንዱን ወንዝ የሚመራ ዝናብን የሚሰጥ እሱ ነው ተጠማሁ ያለው። ይሄ ጌታ ኢየሱስ የውሃ ፈጣሪ ነው። እኔ አንዳንድ ነገር አስባለሁ። አሁን አትክልቶች ስበላ ለምሳሌ ፒች አንስታችሁ ብትበሉ ኮክ ነው የምንለው እኛ እና በጣም ነው የሚገርመኝ። አሁን ከዛፍ አለ ግቢያችን ውስጥ፣ ከዛ ዛፍ ላይ ትንሽ ኮኮች አፍርተው አውርደን በልተናል። ግን ኮክን ተመልከቱ፣ ጀስት አንስታችሁ ተመልከቱት። መሬት ላይ የተተከለ አትክልት ነው እና ግንድ ነው፣ ቅጠሎች አሉት። ግን በዛ በግንድና በቅጠሎች ውስጥ አልፎ እንዲህ አይነት ክብ የሆነ ነገር እና በጣም የሚገርም ነገር ተሰርቶ ለእኛ እንትን ብሏል። እንዴት አደረከው ነው የምለው እኔ ሁልጊዜ። ይህ እንዴት ሊሆን ቻለ? ከአፈር ውስጥ ምግቦች ተሰብስበው በአስደናቂ እግዚአብሔራዊ አሰራር ለእኛ ምግብ፣ በጣም የሚገርም ምግብ፣ ንጹህ ምግብ፣ ውስጡ ስኳር ያለበት ፈሳሽ ያለበት ልዩ ልዩ ማዕድኖች ያሉበት ነገር ነው። እነዚህን ሁሉ የፈጠረ ነው ይሄ መስቀል ላይ ተሰቅሎ ተጠማሁ ያለው። ተጠማሁ ያለው እሱ የጌታዎች ጌታ፣ የነገስታት ንጉስ፣ ሰማይና ምድር የሚንቀጠቀጡለት ከፊቱ የሚሸሹለት አምላክ ነው። ይሄ ተጠማሁ ያለው። ተጠማሁ ያለው ሰማያት የሚያከብሩት ዘላለም ሁሉ ፍጡር የሚያመልከው እሱ ነበር ተጠማሁ ያለው። ግን ተጠማሁ ያለው እኔና እናንተን ተክቶ ስለ እኔና ስለ እናንተ ጥማት በቀራኒው መስቀል ላይ ዋጋ እየከፈለ ነው። ማንም ከሚገምተው በላይ ስለኛ ዝቅ ያለው፣ በጣም ዝቅ ብሎ ተጠማሁ ያለው የነገስታት ንጉስ፣ የጌቶች ጌታ፣ የሰማይና የምድር የሚታየውና የማይታየው ነገር ሁሉ ፈጣሪ ነው እና ይህንን ተጠማሁ ያለውን በአይምሯችሁ እንድትስሉት መስቀል ላይ ዝም ብሎ ተስፋ ቢስ ሆኖ የተሰቃየ ሳይሆን የሁሉ ነገር ፈጣሪ ለእኛ ሲል ያን ስቃይ እንደቀመሰ ማሰብ ጥሩ ነው። ተጠማሁ ያለው በእውነት ለምንድን ነው የሚል ጥያቄ አለኝ። አሁን ወደዛ ወደ ዋናው ነገር ስመጣ ለምንድን ነው? በእርግጥ የእኛ ጉዳት ስቃይ ተሰምቶት ለእኛ በሐዘን በሰቆቃ በጭንቀት ስንሆን በአጠገባችን ሆኖ ለሚጠባበቁን በአልጋ ላይ እንኳን ተኝተን ደግሞም ፈውሳችንን ታመን ለሚጠባበቁ ህመማችንን ልክ እሱ መስቀል ላይ ተሰቅሎ ነገሮችን እንደተናገረ እኛም ችግር፣ መከራ፣ ሐዘን ሲያጋጥመን ለሰዎች ለመንገር ምንም የምናፍር መሆን እንደማይገባን ነው። አንዳንድ ሰዎች ድሮ እኔ አንድ በገና ጌታን አግኝቼ አንድ ዓመት ሁለት ዓመት ከሆነኝ በኋላ ረጅም ዓመት ነው አንድ የሚነገር ነገር ሰምቻ ቃለሁ በፕሮቴስታንቶች አማካኝነት እና እዚህ ላይ ጽፌዋለሁ። ድሮ ምን ይነገር ነበር? ሰዎች ህመም አሟቸው ህመሙን አልቀበልም የሚሉ ሰዎች ሰምታችሁ ታውቃላችሁ ብዬ አስባለሁ። ጉንፋን ይዟቸው አይ ጉንፋን አልያዘኝም አልቀበልም። ራሳቸውን አሟቸው ካንሰር እንኳን ይዟቸው አልቀበልም የሚሉ ሰዎች ሰምቻ ቃለሁ። እና ይሄ ታማችሁ አንቀበልም የምትሉ ከሆነ ጌታ ኢየሱስ አሁን ተጠምቶ ተጠማሁ ያለውን እውነትን የመግለጥ ውሸት ውስጥ ነው ያላችሁት ማለት ነው። የሆነውን ነገር መናገር አለብን። ከታመምን አልታመምንም ብለን የምንናገር ከሆነ ታመን አልታመምንም፣ ታመን ለህመሙ መፍትሄ መፈለግ ሲገባን አልቀበልም ይህን ህመም የምንል ከሆነ የመጨረሻ ውሸታሞች ነን ማለት ነው። ይሄ እንደዚህ እያለ ሲነገር የሰማሁበት ጊዜ አለ። መድኃኒቱን ሽንት ቤት ጣሉት ሲባሉ አልታመማችሁም፣ መድኃኒቱን ሽንት ቤት ጣሉት። ሽንት ቤት ሲጥሉ ሰዎች እና በጣም ሲጎዱ ኮማ ውስጥ ሲገቡ ታይቷል። ህመማችንን ስቃያችንን እንድንደብቅ እያመመን ህመን አንቀበልም ወደሚል ውሸት ውስጥ እንድንገባ ጭምር የተደረገበት ጊዜ ነበረ። ግን ይሄ ቃል አይናገርም። ጌታ ኢየሱስ ተጠምቶ ልክ እንደዚህ አይነት አስተምሮ የተቀበለ ቢሆን ኖሮ እንዲህ አይነት ነገር ቢኖረው ኖሮ ኖ እኔ ምንም አልጠማኝም ይል ነበር። ጠምቶታል፣ ጥማቱን እየተናገረ ነው። ስለዚህ በሽታችንን መደበቅ የለብንም። ህመማችንን፣ ሐዘናችንን፣ የሚያስቆዝመንን ነገር፣ ስሜታችንን፣ ህመማችንን እንድንገልጥ በተለይ ለሱ ለፈዋሹ ደግሞ ለቤተ ክርስቲያን እውነተኛ አገልጋዮች እንድንነግር እንዲጸልየልን ሸክማችንን እንዲጋሩን ለመናገር መብት የሚሰጠን ቃል ነው ብዬ ነው እኔ ማምነው። እያመማችሁ አላመመኝም የምትሉ ከሆነ ትክክል አይደለም። ቀጥላለሁ። እዚህ ላይ ማጉረምረማችን፣ ስብራታችንን እንድንናገር ነው ጌታ ኢየሱስ እዛ ላይ የሚያሳየን። አንዳንዶች እምነት የጎደለሽ እምነት የጎደለው እንባላለን ብለው ያስቡ ይሆናል ስለመናገራችሁ። ኖ መጽሐፍ ቅዱስ የሚናገረው ካመማችሁ የቤተ ክርስቲያን ሽማግሌዎችን ጠርታችሁ እንዲጸልዩላችሁ ጠይቁ፣ ንገሩ፣ ደግሞም እንድትፈወሱ እርስ በርሳችሁ ምን አድርጉ? ጸልዩ ነው የሚለው ያዕቆብ መልእክት ምዕራፍ አምስትን ስትመለከቱ። ህመም፣ ስብራት፣ ሐዘን፣ መከራ ያጋጥመናል። ነገር ግን በእኛ ጫማ ውስጥ ገብቶ መከራችንን ለመሸከም፣ ጥማታችንን ለመጠማት፣ ህመማችንን ለመታመም ጌታ ኢየሱስ ክርስቶስ በቀራኒው መስቀል ላይ ዋጋ ከፍሎልናል። ስለዚህ እንደዚህ አይነት ነገሮች እንዳሉ ማስተዋልና ማሰብ በጣም ጥሩ ነው። እኔ የመጨረሻ ነገር አለኝ። በመከራችን የሚራራ እንጂ የሚጨክን አይደለም ጌታ ኢየሱስ። ስለዚህ ችግሩ እርሱን እንደሚገባ ከማወቅ ጋር የተያያዘ ነው። እሱን ካወቃችሁት፣ አዎ እሱ በመከራችሁ ይደርሳል። ጌታ ይመስገን፣ ክብር ሁሉ ለእግዚአብሔር ይሁን። አሁን የሶስተኛ ነጥብ አለኝ። ይሄ ተጠማሁ ያለው ለምን ነበር የሚለው ጋር ይሄ ተጠማሁ ያለው ብዙዎች የቤተ ክርስቲያን ሰባኪዎች እንደሚስማሙበት እኔም የማምነው ጌታ ኢየሱስ መስቀል ላይ ሆኖ ተጠማሁ ያለው ውሃን ብቻ አልነበረም ነው የምንለው። ጌታ ኢየሱስ መስቀል ላይ ተጠማሁ ያለበት ምክንያት እኛ እንድንድን የእኛ መዳን የመጣበት ዋናው ዓላማ ስለሆነ ከሲኦል ጣርና ከፍተኛ ዘላለማዊ ስቃይ እንድንድን ወዶና እየጓጓ የመጣ በመሆኑ ነው። ስለዚህ ወገኖች፣ መጽሐፍ ቅዱስ እንደሚናገረው በሲኦል ውስጥ ከፍተኛ ስቃይ ነው ያለው። አሁን ሲኦል ውስጥ ስቃይ አለ። ሰሞኑን ፓስተርም ሲናገርበት ነበር እና በሲኦል ውስጥ ሰዎች ለዘላለም ነው የሚሰቃዩት፣ ለጊዜው አይደለም። እና ያንን ስቃይ የሚወስዱ ሰዎች በሙሉ እሱ ያንን ስቃይ ለመውሰድ ስለመጣ የእነሱን ነፍስ ሁሉ ነው ተጠማሁ ብሎ ጌታ ኢየሱስ የተናገረው እና አንቺን፣ አንተን፣ እኔን፣ ሁላችንን የተጠማ መዳናችንን ተጠምቶ ነው ጌታ ኢየሱስ የእኛን መዳን ናፍቆ ነው ተጠማሁ ብሎ ይናገር የነበረው። ሲኦል ውስጥ ምቾት የሚባል ነገር የለም። ሲኦል ውስጥ እዚህ ጋ ከአላዛር ጋር የሞተው ሀብታም ሰውን እንደ ምሳሌ አንስቻለሁ። ሲኦል ውስጥ ከገባችሁና ከወደቃችሁ አንደኛ ጊዜያዊ ስቃይ አይደለም፣ ዘላለማዊ ነው። ሁለተኛ ይሄ በምድር ላይ የተፈጠረው ፍጥረት በሙሉ እኛን ሊያገለግል ነው የተፈጠረው ፍጥረት በሙሉ። ውሃው እኛን ሊያገለግል ነው፣ እንድንታጠብበት፣ እንድንጠጣበት። ፍጥረት ምግብ ያላቸው ነገሮች በሙሉ እንድንመገባቸው ነው። ግን ሲኦል ውስጥ በምንገባበት ጊዜ እኛን ለማገልገል የተፈጠሩ ነገሮች በሙሉ እኛን ለማገልገል አናገኛቸው። አሁን ይህን የምታዩት የአላዛር ጋራ የሞተው ሀብታም ሰውዬ ነው። በሲኦል ውስጥ ሰውን ለማገልገል የተፈጠረው ውሃ አጥቶ በሲኦል ውስጥ ሲሰቃይ ነው የምታዩት። ድሮ በብርጭቆ የሚቀርብለት ጣፋጭ እና የሚያዝናኑ መጠጦች ነበሩ። አሁን ሲኦል ውስጥ የሚጠጣው ነገር አጥቶ ውሃ በጣቱ ጠቅሶ ውሃ መላሴ ላይ ጠብ ያደርግልኝ ብሎ ሲናገር ነው ሲለምን ነው የምታዩት። እኛን ለማገልገል የተፈጠረ ውሃ እንኳን ሲኦል ውስጥ አይገኝም። ወይም አንዳንድ ሰዎች እኛን ለማገልገል የተፈጠረ ነገር ሰውነታቸው የማይቀበልበት ደረጃም እንኳን ይደርሳል። በሕክምና እዚህ እህታችን ታውቃለች። እና በጣም በጣም የሚገርም ነው ይሄ። ጌታ ኢየሱስ ክርስቶስ ተጠማሁ ያለው እኛን ስለሆነ እኛ የእሱ ጥማት መሆናችንን ጭምር አውቀን ወደ እሱ ብንመጣ አዎ አስደናቂና ዘላለማዊ የሆነ ህይወት እንቀበላለን። ይሄ ጌታ ኢየሱስ ክርስቶስ እየተናገረ ያለው በመስቀል ላይ ለእኛ በእርግጥ የሚገባን አይደለም። ኃጢአተኞች፣ በደለኞች፣ መተላለፋችን የበዛ ከመሆናችን የተነሳ ግን ከፍቅሩ ከአስደናቂ ቸርነቱና ምሕረቱ የተነሳ በመስቀል ላይ ዋጋ ከፈለልን። ተጠማሁ ያለው ለምን ነበር? ተጠማሁ ያለው እነዚህን ቃላት ስናስብ እኔና እናንተ ከሞት ከሲኦል ፍርድ እንድንድንና በሱ አስደናቂ የመስቀል ስራ በኩል ወደ እሱ ተሰብስበን ከእግዚአብሔር ጋር ታርቀን የዘላለም ህይወት እንድናገኝና የዘላለም ተስፋ እንዲሰጠን ነው። ይህን ስናስብ ታላቅ ፍቅሩን እናደንቃለን። ይህን ስናስብ ደህንነት የተባለውን ክርስቲያን የሆንበትን መንገድ እናደንቃለን። የጌታን ስቃይ ከሚያቃልሉ በስሜት ብቻ ከሚሄዱ መራቅ ይገባናል እና ጌታ ኢየሱስን ልናደንቀው፣ ልናመሰግነው፣ ለኃጢአታችን የከፈለውን ዋጋ አይተን ኃጢአትን ልንጸየፍ፣ ኃጢአትን እንደ ቀላል ነገር እንዳንቆጥር የሚያደርገን ነው። ብዙ ሰዎች ኃጢአት ቀላል ነገር ይመስላቸዋል። ብዙ ቦታ ኃጢአት እንደ ቀላል ነገር ይቆጠራል። ግን ኃጢአት ጌታችን ኢየሱስ ክርስቶስን ዋጋ ያስከፈለው ነገር ስለሆነ ኃጢአትን መጥላት፣ መጸየፍ ይገባናል። ጌታ ኢየሱስ ለሰዎች ነፍስ መዳን ነው የተጠማው። እዚህ መጨረሻው ነጥቤ ላይ የምናገረው ጌታ ኢየሱስ ተጠማሁ ብሎ ሲጮህ ሌላው የጥማቱ ጥማት የሰው ልጆች መዳን እንደነበረ ታያላችሁ እና ትንቢተ ኢሳያስ 53 ላይ ጌታ ኢየሱስ ካየው መከራ የተነሳ ዘሩን ያያል ብሎ ይናገራል እና ይሄ የተጠማው እኛ በሙሉ በሱ የማዳን ስራ አምነን ድነን የእግዚአብሔር ልጆች ሆነን ታርቀን እግዚአብሔርን ስናምንና በእውነትና በመንፈስ ስናገለግል ደግሞም ስናመልክ ማየት ነው። ዛሬም እዚህ ስላይዴ ላይ እንዲህ ብያለሁ። ወደ እርሱ የሚመጡትን ለመቀበል ከአብ ጋር ለማስታረቅና የዘላለምን ሕይወት እንዲሰጣቸው ነው ጌታ ኢየሱስ መስቀል ላይ ተጠማሁ ያለው እና በጣም ብዙ ነገሮችን ማየት እንችላለን። ግን ወደ መንደርደሪያዬ ወደ መጨረሻዬ ስንደረደር ይሄኛውን ነጥብ ደግሞ እንድታው ፈልጋለሁ። የጌታ ተጠማሁና እኛ ጌታ ኢየሱስ ክርስቶስ ለእኛ መስቀል ላይ ተሰቅሏል። ግን ጌታን ከማግኘታችን በፊት የነበረን የህይወት ጥማት ከፍተኛ እና በጣም የጎዳን ያደቀቀን፣ ተስፋ ያሳጣን፣ እረፍት ያሳጣን፣ ምግብ እንኳን እንዳንበላ ያደረገ መጠማት እንደነበረብን ነው በህይወታችን ልናውቅ የሚገባን። ጥማቱ ያ የህይወት ጥማት ድሮ የነበረን ለጭንቀት ለስጋት አጋልጦን ነበር። እውነተኛ የህይወት ጥማት ነበር። አዎ ጌታን ከመቀበላችን በፊት የምናደርገውን አናውቅም ነበር። ጌታ መንፈስ ቅዱስ ከነካንና የጌታን አስደናቂ ውለታ ለእኛ የከፈለውን ዋጋ አይተን ንስሐ ገብተን በእሱ ላይ እምነታችንን አድርገን ከተለወጥም በኋላ ግን ያ የዓለም የሥጋ የኃጢአት ጥማታችን ጠፍቶ እርካታ በርካታ ለመሆን ችለናል። ክብር ለእግዚአብሔር ይሁን። እኛ አሁን ከዘላለም ምንጭ ጋር ነን። ይህም ብቻ አይደለም፣ የሕይወት ውሃ ወንዝ ከሆዳቸው የሚፈልቅባቸው ሰዎች መካከል ሆነናል። ትዝ ይላችሁ እንደሆነ ዮሐንስ ወንጌል ምዕራፍ 4 ላይ ያቺ ሰማርያዊቷ ሴት አምስት ባል አግብቼ ነበር፣ ስድስተኛው ከአንቺ ጋር አይደለም፣ እውነተኛ ባልሽ አይደለም ያላት ሴት ጌታ ኢየሱስ ክርስቶስ እንደተናገራት እኔ ከምሰጣው ውሃ የሚጠጣ ማንም ሰው ቢኖር በሆድ ውስጥ የዘላለም ሕይወት ውሃ ወንዝ ይፈልቃል። ዮሐንስ ወንጌል ምዕራፍ 7ም ላይ ልክ እንደዚሁ እኔ የምሰጠው ውሃ የሚጠጣ ከሆዱ ለዘላለም የሚፈስ የሕይወት ውሃ ምንጭ ይሆናል ብሎ ተናግሯል። እና ጌታ ኢየሱስን በመቀበል ጥማታችን ብቻ አይደለም የጠፋው፣ ጥማታቸው ላነደዳቸው ሰዎች መድኃኒት እንድንሆን የሕይወት ውሃ ምንጭ እንድንሆን ነው። ጥማታችን ከመወሰዱ የተነሳ ደስ ሊለን በትህትና ልንመላለስ ይገባናል። ጌታ ኢየሱስ ለዚህ ነው እኔ ከምሰጠው ውሃ የሚጠጣ ድጋሚ አይጠማም የሚለው ቃሉ በሕይወታችን እውነት ሆኖ ለሱ አስደናቂ ክብር የምንመሰክር እንድንሆን አድርጎናል። ግን የጌታ ተጠማሁና እኛ በሚለው ላይ በዚህ ታላቅ ደስታ ውስጥ እያለን ኃላፊነታችን ምንድን ነው የሚለውን ማየት አለብን። አሁን ጌታ ኢየሱስ መስቀል ላይ ተጠማሁ ብሎ የተጠማው ውሃም ነው፣ ግን ደግሞ የእኛንም ነፍስ ነው ብያለሁ። እኛ በጌታ በኢየሱስ ክርስቶስ ጥማት መሰረት የወንጌል እውነት ተነግሮን ድነናል። እግዚአብሔር ይመስገን። ስለዚህ ጥማታችን ተወስዶ እውነት እርካታ አግኝተን ከሆነ ያለፈው ጥማታችን ከረካ የአሁኑ ጥማታችን ምን መሆን አለበት የሚል ጥያቄ መጠየቅ አስፈላጊ ነው። እንዲሁም ከሆዳችን የሕይወት ውሃ ወንዝ እየተንዶለዶለ የሚወጣ የሚፈልቅ ከሆነ አሁን ጥማታችን ምን መሆን አለበት? አንዳንድ ነገሮችን ለመስጠት እዚህ ሞክሬያለሁ። ሀ ብዬ ክርስቶስን ብዙ ብዙ ለማወቅ እሱም መጠማት መሆን አለበት የአሁኑ ጥማታችን። ጌታ ኢየሱስን ምን ያህል ነው የምታውቁት? ጌታ ኢየሱስን ምን ያህል ነው በሕይወታችሁ ቅድሚያ የምትሰጡት? ጌታ ኢየሱስን ለማወቅ ብዙ ትጠማላችሁ ወይስ አውቆ እንደጨረሰ ሰው ነው ራሳችሁን የምታደርጉት? እና እኔ የእኛ ጥማት ምን መሆን አለበት የሚለውን ሳስብ ክርስቶስን ብዙ ብዙ ለማወቅ እሱን መጠማት መሆን አለበት። ሁለተኛው የጌታችንን ፍቅር ጥማት የሚያመጣውን የጌታችንን ፍቅር ለማወቅ መበርታትና መጠንከር አለብን ማለት፣ ይህም ጥማታችን መሆን አለበት። ሶስተኛ ወይም ሀ ያልኩት እሱን ለመምሰል መጠማት አለብን። መቼም ጌታ ኢየሱስን ለመምሰል መጠማት ቃሉን ማንበብ እንደ ቃሉ መኖር፣ ቃሉን ማንበብ እንደ ቃሉ መኖር የሚጠይቅ ነገር ነው። ጌታን ለመምሰል መጠማት ይኖርብናል። እንደ አራተኛ የምናገረው የእሱን ስቃይ ምስጢር ለማወቅ የበለጠ መጠማት አለብን። አሁን ሰባቱን ጌታ ኢየሱስ ክርስቶስ መስቀል ላይ የተናገራቸውን ሰባቱን ነገሮች ነው እያየን ያለ ነው እና መቼም እነዚህ አስደናቂዎች ናቸው እና መስቀል ላይ የከፈለውን የስቃዩን ምስጢር የበለጠ ለማወቅ እና ክርስቶስን የበለጠ እንደ ቃሉ ለመወከል የስቃዩን ምስጢር ለማወቅ የበለጠ መጠማት አለብን። አምስተኛው እዚህ ጋር የምናገረው ሀለሃመ ብዬ ሀለሃመሰ የመምጣቱን ታላቅ እውነት መጠማት መሆን አለበት። ጌታ ኢየሱስ ይመጣል። ጌታ ኢየሱስ እንዲመጣ ትፈልጋላችሁ ወይ? ጌታ ኢየሱስ እንዲመጣና አብረን እንድንሆን እንጠማለን ነው። ይሄ የእኛ ጌታ ኢየሱስ ክርስቶስ ተጠምቶ ያገኘን ሰዎች ባህሪያችን፣ ህይወታችን መሆን ያለበት ጌታ ኢየሱስ ድጋሚ እንዲመጣና እሱን ለዘላለም በማየት ከሱ ጋር ለዘላለም መኖር ነው። የመጨረሻው ልክ እንደ ጌታ ኢየሱስ የሌላው ጥማታችን የነፍሳት መዳንም ጥማት መሆን አለበት። አሁን ሰዎች አሉ፣ አንዳንዶች እዚህ በከፍተኛ ጥማት ያላችሁ እንዳላችሁ አውቃለሁ። ለቤተሰብ አባላት ሁሉ ያ ጥማት መቀጠል አለበት። የነፍሳት መዳን፣ የሰዎች መዳን፣ የምናውቃቸው ሰዎች ጌታ ኢየሱስን እንዲያውቁ፣ ገጠርም ይሁን ከተማ፣ አገር ቤትም ይሁን እዚህ፣ ይሄ ጥማት ሊኖረን የሚገባው ሌላው ጥማታችን ነው። እሱ የተጠማውን ጥማት ለነፍሳት መዳን ለብዙዎች ወደ ክርስቶስ መምጣት እና ለብዙዎች ከተሳሳተ ትምህርት ወደ እውነተኛ የእግዚአብሔር ቃል እንዲመጡ ብዙዎች እውነቱን እንዲያውቁ ወደ ጌታ እንዲመጡ ለዘላለም ነፍሳቸው የሲኦል ፍርድ በሱ ውስጥ በራሳቸው ላይ ያለው የሲኦል ፍርድ ጠፍቶ በሱ በጌታ በኢየሱስ ክርስቶስ እንዲድኑና ከዘላለም ጥማት፣ ከዘላለም ስቃይ፣ ከዘላለም ረፍት ማጣት እንዲድኑ መጠማት አለብን። ብዙዎች ግን ስለ ነፍሳት መዳን ጉዳያቸው አይደለም። ብዙዎች ጉዳያቸው አይደለም። ብዙዎች ሲጠፉ ግድ አይላቸውም። ለብዙዎች መዳን ግድ ስለሌላቸው ሕይወታቸው ቀዝቃዛ ነው። እንቅልፋሞች ናቸው። ሰነፎች ናቸው። ምንም እንኳ ሰዎች እያጠፉ ቢያዩ ግድ የሚላስቸው የራሳቸው ጉዳይ ነው። ማለት ምንም እንኳ ሰዎች እየጠፉ ወደ ዘላለም ሞት እየሄዱ እያዩ ግድ የሚላቸው የራሳቸው ጉዳይ ብቻ ነው። ጌታ ኢየሱስ መስቀል ላይ የተሰቀለው ስለኛ ነው። ስለኛ ነው። ተጠማሁ ያለው እኛን ነው። ተጠማሁ ያለውም ስለኛ ነው። ስለዚህ እኔ እዚህ ጋር እንደውም አስደንጋጭ ነገር ተናግራለሁ። አንዳንዶቻችን ምናልባት የሚቀጥለውን እሁድ እንኳ እዚህ ምድር ላይ ላንኖር እንችላለን። አንዳንዶች የምናቃቸው ሰዎች እኛ እንኳን ብንኖር የምናቃቸው የሚቀጥለውን እሁድ ላያዩ የሚችሉ ብዙዎች አሉ። አንዳንዶች ወደ ሲኦል ጉድጓድ ይሄዳሉ። እኛ ግን የት ሊገቡ እንደሚችሉ እንኳን አናስብም፣ አናለቅስም። ስለዚህ እንድናለቅስ ጥማታችን የሰዎች መዳን እንዲሆን ጌታ ኢየሱስ ተጠማሁ ያለው ውሃም ብቻ ሳይሆን እኛንም ጭምር እንደሆነ የሚድኑ በጣም ብዙ ሰዎችን ጭምር እንደሆነ እንድናስብ ያስፈልጋል። ማጠቃለያ፣ የጌታ ጥማት ጌታን ለማያውቁት። ዛሬ ባለንበት ዓለም ውስጥ ብዙ ሃይማኖትና የሃይማኖት ስርዓት ሞልቷል። አሁን ባለንበት ዓለም በጣም ብዙ ሃይማኖቶች አሉ እና እንደውም በየጊዜው የሚፈለሰፉ ሃይማኖቶች አሉ። እዚህ አሜሪካ ውስጥ በጣም በጣም የሚዘገንን ሃይማኖት የሚከተሉ ሰዎች አሉ፣ ጨለማ ውስጥ የሚኖሩ ጀስት በጣም የሚገርም የሚገርም አሁን የሰይጣን አገልግሎት ሰዎች ሁሉ የሚሰዉ ሰዎች አሉ። በጣም ብዙ ሃይማኖቶች አሉ። ሰዎች በሃይማኖታቸው ለመዳን የሚያደርጉት ሽርጉድ ጉዞ፣ ልዩ ልዩ ነገሮች ማድረግ የተለመደ ነው። የሚመስላቸው በሰሩት ስራና በሚያከናውኑት የሆኑ ስርዓት ሰውን እንኳን በመሰዋት የሆነ ተቀባይነት በእግዚአብሔር ዘንድ እንደሚያገኙ ነው። መጽሐፍ ቅዱስ ግን በጣም ግልጽ ያደረገው እኛ መዳን ካለብን የምንድነው በጌታችን የመስቀል ስራ ላይ ብቻ በማመን ነው። ሰዎች መዳን ካለባቸው የሚድኑት በሃይማኖት አይደለም፣ በጌታ በኢየሱስ ነው። አሁን እኛ ዝም ብሎ ሃይማኖት ተከታዮች አይደለንም፣ የጌታ የኢየሱስ ክርስቶስ ተከታዮች ነን። ጌታ ኢየሱስ ክርስቶስን ሳይሆን ሃይማኖትን የሚከተሉ ሰዎች ሊድኑ አይችሉም። ምክንያቱም ለደህንነት የተሰጠው ጌታ ኢየሱስ ክርስቶስ ብቻ ነው። አዎ ጌታ ኢየሱስን በማመናችን በህብረት የጌታ አማኞች ነን እኛ። ክብር ለእግዚአብሔር ይሁን። አብረን እናመልካለን፣ አብረን ቃሉን እንሰማለን፣ አብረን መልእክቱን እናዳምጣለን፣ ዓላማውንም እናውቃለን። ጌታ ኢየሱስ በመስቀል የተጠማው የእኛን ጥማት የህይወት ቃጠሎ ተሸክሞ ነው። እኛን ለማዳን ተጠምቶ የነበረው ያ የጌታ ኢየሱስ ክርስቶስ ፍቅር ምን አይነት ፍቅር ነው? ምናልባት ምን አይነት ፍቅር ነው የሚለውን መዝሙር መዘመር ጥሩ ነበር፣ ግን በደንብ ስለማይመታ አንዘምረው፣ ሌላ ጊዜ እንዘምረዋለን። ስለዚህ በጌታ ላልሆኑና የሆኑ መስሏቸው በሃይማኖታቸው ምክንያት አሁንም ሩቅ ለሆኑ ሁሉ ያለው እውነታ ክርስቶስ በመስቀል ላይ እናንተን ተጠምቶ እናንተን እየጠራችሁ ነው። ወደ እሱ መምጣትና ጥማታችሁን የህይወት ጥማታችሁን በሱ ጥማት ማርካት ትችላላችሁ። ጥማታችሁ የኃጢአት ይቅርታ ከሆነ እርካታው መልሱ በአንድ መንገድ ብቻ ነው፣ ያም በጌታ በኢየሱስ ክርስቶስ ነው። ጥማታችሁ ጽድቅ ከሆነ ለእናንተ በመስቀል ላይ የተሰቀለውና የተሰቃየው እናንተን ጻድቃን ለማድረግ ነው። አሁን ይሄ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 በጣም አስደናቂ ቁጥር ነው። ምንድን ነው የሚለው? እንደዚህ ይላል፣ ኃጢአት ያላወቀውን እሱን በመስቀል ላይ ኃጢአት አደረገው። ለምን? እናንተ በሱ ኃጢአት መደረግ የማን ጽድቅ? የእግዚአብሔር ጽድቅ እንድትደረጉ ነው ይላል። ከአይምሮ በላይ የሆነ ቃል ነው ማለት ከአይምሮ በላይ የሆነ ቃል ነው ስል በመደነቅ ነው። ይህንን ማስረዳት ለሰዎች በጣም ይከብዳል ብዬ አስባለሁ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 እኛ በሱ የእግዚአብሔር ጽድቅ እንድንደረግ ምንም ኃጢአት የማያውቀውን እሱን ለእኛ ሲል ኃጢአት አድርጎታልና ይላል። እሱ ኃጢአት የተደረገው እኛ ምን እንድንሆን ነው? ጻድቃን እንድንባል እንኳን አይደለም። እንደዛ አይደለም ሀሳቡ የሚለው የእግዚአብሔር ጽድቅ። የማ ጽድቅ? የእግዚአብሔር ጽድቅ። የእግዚአብሔር ጽድቅ ምን አይነት ጽድቅ ነው? ንጹህ፣ ምንም እንከን የሌለበት ማለት ነው። ወደዛ ደረጃ ሊያደርሰን ጌታ ኢየሱስን በእኛ ምትክ ኃጢአት አደረገው። ስለዚህ እዛ በኃጢአት በመደረጉ ሂደት ላይ ነው ጌታ ኢየሱስ ክርስቶስ አምስተኛውን የመስቀል ቃል የተናገረው፣ ተጠማሁ ያለው። ተጠማሁ ውሃን ብቻ አይደለም፣ የሚድኑትን እሱን ለዘላለም የሚከተሉትን የሚያድናቸውንም ሰዎች ለማየት ጭምር ነው። አዎ ጌታን የማያውቁትን ብዙዎችን በሚሊየን ቢሊየን የሚቆጠሩ ሰዎችን በወንጌል ለማዳን ነው። እኛና የጌታ ተጠማሁ የሚለውን ስናይ ቅድም ዝርዝር ነገሮች ተናግሬያለሁ። እኛም ልክ እንደ ጌታ ኢየሱስ ሌሎች ጥማቶች ሊኖሩን ይገባል። 1:5-6 ተናግሬያለሁ። ግን ልክ እንደ ጌታ ኢየሱስ የነፍሳት መዳን ዋናው ጥማታችን ሊሆን ይገባል። የትም እንሁን የት፣ የትም እንሁን የት፣ በቤትም በውጭም በጎረቤትም እና እግዚአብሔር ይህንን ጥማት ያሳየን። የጌታ ጥማት አስደናቂ ነው። የመጨረሻውን መዝሙር ዘምረን እንጨርሳለን። ናንሲ ወደዚህ ትመጣና ጌታ ይመስገን።